Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ መጋቢት 28 2008 ፕሮግራማችን ተጀመረ።
የፕሮፖርሽናል ሪፕሬዘንቴሽን ወይም ተመጣጣኝ የሆነ ውክልና ማንኛውም ጀማሪ እና ታዳጊ ዴሞክራሲ አስፈላጊ ነው የሚል አቋም ይዘን በተለይ በኢትዮጵያ ማህበራዊ ዴሞክራሲ ደውብረት ፓርቲ ይዘን ስንንቀሳቀስ የጀመርነው ዛሬ አይደለም፣ ቆይቷል።
ተቃዋሚዎች በሀገሪቱ ጉዳይ ድምፅ እንዲኖራቸው ለማድረግ ስለሚሞከረው ጉዳይ ዶክተር በየነ ጴጥሮስ ከተናገሩት የተወሰደ ነው የሰማችሁት።
በዕለቱ አብይ ርዕስ እንመለስበታለን ሰፋ ባለ ቅንብር።
ሌሎች የመጽሔት ርዕሶችም በተለያዩ ነጥቦች ዙሪያ ያተኮሩ ዘገባዎች ይኖራቸዋል።
ከዓለም ዜናውና ከወቅታዊ የዕለቱ አብይ ርዕስ ዘገባ ሌላ የዛሬ መደበኛ ዝግጅቶች አፍሪካ በጋዜጦችና ሰጣ ገባ ናቸው። በሁለተኛው አጋማሽ ይቀርባሉ።
ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። የዛሬ መጋቢት 30 ቀን አርብ 2008 ዓ.ም ፕሮግራማችንን ይዘን የምናስተናግዳችሁ ቆንጂት ታዬና
እኔም አዲሱ አበበ ነን። ቆንጂት አመሰግናለሁ። መጋቢት 30 ነው። መጋቢት 28 ስል ልብ ብለውኝ ከሆነ አድማጮችን ይቅርታ ጠይቃለሁ።
እኔም ስላላልኩ ምናልባት አምለጣ ይሆናል።
ጥሩ ነው፣ አንቺ አስተካክለሽልኛል። ብርሃን ኃይሉ ፕሮግራሙን ትመራልናለች። መልካም ምሽት። ዜናው ይቀድማል።
የአውሮፓ ኮሚሽን በኤልኒኞ ምክንያት ለተከሰተው ድርቅ ምላሽ የሚሆን የ122.5 ዩሮ እንደሚሰጥ በዛሬው ዕለት ይፋ አደረገ። ድጋፉ በዚሁ ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለማሟላት የሚውል መሆኑን ኮሚሽኑ ዛሬ ባወጣው መግለጫ አስታውቋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው አጠር ያለ ዘገባ ያብራራዋል።
የአውሮፓ ኮሚሽን የሥራ ኃላፊዎች ሰሞኑን ወደ ኢትዮጵያ መጥተዋል። የ122 ሚሊዮን ዩሮ ድጋፍ ይፋ ያደረጉትም በሶማሌ ክልል በድርቅ የተጎዱ አካባቢዎችን ሲጎበኙ መሆኑ ተገልጿል። በኢትዮጵያ በተፈጠረው ድርቅ ምክንያት 10.2 ሚሊዮን ዜጎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዛሬ ይፋ ያደረገው ድጋፍም የእነዚህን ዜጎች ፍላጎት ለማሟላት እንደሚውል ኮሚሽኑ ባወጣው መግለጫ አስታውቋል። ድጋፉ ከዚህም በተጨማሪ ከአጭር ጊዜ የነፍስ ማዳን ስራ የዘለለ ፋይዳ እንዳለው በመግለጫው የተጠቀሱት የዓለም አቀፍ ትብብርና ልማት ኮሚሽነር ኔቨን ሚሚካ ተናግረዋል። ለተጋላጭነት የሚዳርጉ መሰረታዊ ምክንያቶችን በመለየት የመቋቋም አቅምን ለማጠናከር ያለመ ጭምር መሆኑን የጠቀሱት በኢትዮጵያ በተፈጠረው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች ፍላጎት ለአንድ ዓመት ለማሟላት የሚጠበቀው የገንዘብ መጠን 1.4 ቢሊዮን ዶላር ነው። 51 ከመቶ የሚሆነው መገኘቱ፣ ወደ 700 ሚሊዮን ዶላር የሚሆነው ግን ገና እንደሚጠበቅ በመንግስትና በዓለም አቀፍ ድርጅቶች ሲገለጽ ቆይቷል። የዛሬው የአውሮፓ ኮሚሽን ድጋፍ ተፈላጊውን የገንዘብ መጠን በፍጥነት የማግኘቱን ተስፋ ያጠናክራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በፌዴራል አቃቢ ሕግና በእነ ዘላለም ወርቅአገኘሁ መካከል ባለው ክርክር ሊያሰማው የነበረውን ውሳኔ ለዛሬ እንዳልደረሰለት አስታውቋል። ተለዋጭ ቀጠሮም ሰጥቷል። ዘጋቢያችን መለስካቸው አማ ከአዲስ አበባ ዝርዝሩን ልኳል።
የፌዴራል አቃቢ ሕግ ከአንድ ዓመት ከመንፈቅ በፊት እነ ዘላለም ወርቅአገኘሁ በሚል የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው 10 ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ሊሰጠው የነበረ ውሳኔ ለዛሬ እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አስታወቀ። ፍርድ ቤቱ ቀደም ሲል ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን ዘላለም ወርቅአገኘሁ፣ ዮናታን ወሌ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ አቃቢ ሕግ ያቀረበባቸውን ክስ እንዲከላከሉ ወስኖባቸው ሲከላከሉ ቆይተዋል። ይኸው ፍርድ ቤት የካቲት 5 ቀን 2008 ዓ.ም በሰጠው ትዕዛዝ ደግሞ አቃቢ ሕግና ተከሳሾቹ የክርክር ማቆሚያ ጽሑፋቸውን ከመጋቢት 29 ቀን 2008 ዓ.ም በፊት ለፍርድ ቤቱ እንዲያስገቡ በዛሬው ዕለት ደግሞ ውሳኔ ለመስጠት ቀጠሮ ቆርጦ ነበረ። ፍርድ ቤቱ ውሳኔውን ሰርቶ አለማጠናቀቁ እንዳለ ሆኖ ግን አስረኛ ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ መጥቶ እንዲመረመርላቸው ቢጠይቁም እስከ ዛሬ መዝገቡ እንዳልደረሰው ፍርድ ቤቱ ገልጿል። ስለሆነም መዝገቡ እንዲመጣ ትእዛዝ ሰጥቶ ሚያዝያ 6 ቀን 2008 ዓ.ም ተመረጠ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። የፌዴራሉ ከፍተኛ ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በዚሁ መዝገብ ላይ በሰጠው ብይን ከአስሩ ተከሳሾች መካከል የቀድሞ አንድነት ፓርቲ አመራር አባላት ሀብታሙ አያሌውና ዳንኤል ሽበሺ፣ ያረጋው አብርሃ ደስታ፣ የሰማያዊ የሸዋስ አሰፋና በፓርቲ አባልነታቸው የማይታወቁት አብርሃም ሰለሞን አቃቢ ሕግ ያቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው አይዘነጋም። አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ ዳንኤል ሽበሺ በተከሰሱበት ወንጀል ነጻ ቢባሉም ፍርድ ቤትን በመድፈር ተፈርዶባቸው ዛሬም ወህኒ ቤት ይገኛሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። አስመራ ውስጥ ሁለት በብሔራዊ አገልግሎት ላይ የነበሩ ወጣቶች ባለፈው እሁድ ከተጫኑባቸው መኪናዎች ዘለው ለማምለጥ ሲሞክሩ በደረሰባቸው ጉዳት ሞተዋል ሲሉ የሀገሪቱ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ተናገሩ። ሌሎች ከመኪኖቹ ዘለው ለማምለጥ የሞከሩ 11 ወጣቶች ደግሞ ጉዳት ደርሶባቸው ሆስፒታል ገብተዋል ብለዋል ሚኒስትሩ። ፖሊሶች ጥቂት ጥይቶች ወደ ሰማይ በመተኮስ እንዲረጋጉ አድርገዋል ሲሉም አቶ የማነ አክለዋል። የተለያዩ የኤርትራውያን ተቃዋሚዎች ሬዲዮዎችና ድረገጾች ግን የሞቱት ወጣቶች ብዛት ከአራት እስከ 11 ይደርሳል እያሉ ነው። የአሜሪካ ድምጽ ሬዲዮ ከኤርትራ ባለስልጣኖች በኩል ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ኤርትራ ውስጥ ያለው ገደብ አልባ ብሔራዊ አገልግሎት ወጣቶች አደገኛ ጉዞን ባለበት መንገድ ከሀገር እንዲሰደዱ ምክንያት እንደሆነ ስለ ኤርትራ የሰብአዊ መብት አያያዝ እንዲያጣራ በተባበሩት መንግስታት የተመሰረተው አካልና የተለያዩ የሰብአዊ መብት ቡድኖች ይነቅፋሉ።
ዛሬ አርብ ጅቡቲ ውስጥ ፕሬዝዳንታዊ ምርጫ እየተካሄደ ነው። ቁጥራቸው እጅግ በርካታ የሆኑ ድምፅ ሰጪዎች ከቀረቡት 6 ተፎካካሪዎች መካከል ይመርጣሉ። የሀገሪቱ ፕሬዝዳንት ጌሌ ዛሬ ጠዋት ጅቡቲ ከተማ ድምፅ የሰጡ ሲሆን ድምፄን በመስጠት ብሔራዊ ግዴታዬን ተወጥቻለሁ። ድምፄን የሰጠሁት ለራሴ ነው። አብዛኛው ሕዝብም ይህንኑ እንደሚያደርግ ተስፋ አለኝ ብለዋል። በድምፅ መስጫ ጣቢያዎች አካባቢ የነበረው ድባብ ሰላማዊ እንደነበር አንዳንዶች ድምፅ ሰጪዎች ሲናገሩ፣ ብዛት ያለው ወታደር አይተናልም ያሉም አሉ። ተቃዋሚ መሪዎች ሂደቱ ተዛብቷል ሲሉ ከወዲሁ ሲያማርሩ ቆይተዋል። መንግስት 2 ተወካዮቻችንን ከድምፅ መስጫ ጣቢያ አስወጥቶብናል ሲሉም 2 የተቃዋሚ መሪዎች ከሰዋል። እንደ አውሮፓ አቆጣጠር ከ1999 ጀምረው ስልጣን ላይ ያሉት ፕሬዚዳንት ኢስማኤል ኦማር ጌሌ እንደሚያሸንፉ በብዙዎች የሚጠበቅ ሲሆን የምርጫ ውጤት ነገ ቅዳሜ ጠዋት ይፋ እንደሚሆንም ተገልጧል።
በኮንጎ ሪፑብሊክ የተካሄደውና የፕሬዚደንቱ ዴኒ ሳሶ ኢንጉዌሶን የስልጣን ዘመን እንዲራዘም ያደረገው ምርጫ በጥልቅ አሳዝኖናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ባወጡት መግለጫ የምርጫው ሂደት በስፋት የተዛባ አሰራር እንደታየበት ጠቅሰው የድምፅ አሰጣጡ በሰላማዊ መንገድ ተጀምሮ ሲያበቃ በኋላ የተቃዋሚ ደጋፊዎች መታሰራቸው ሂደቱን አጉድፏል ብለዋል። በኮንጎዋ ዋና ከተማ ብራዛቪል ሰኞ ዕለት ንጋት ላይ ነዋሪዎች በተኩስና በፍንዳታ ድምፅ በርግገው ከየቤታቸው የተሰደዱ በሺዎች የተቆጠሩ ነዋሪዎች ሁኔታ ዩናይትድ ስቴትስን በጥልቅ አሳስቧል ብለዋል ቃል አቀባዩ። የኮንጎ መንግስት ስለ ድንገቱ ሲናገር ትጥቅ እንዲፈታ የተደረገ 1 ሚሊሻ አባላት የነበሩ ሰዎች በመንግስት ኢላማዎች ላይ ጥቃት አድርሰው 3 የጸጥታ አባላትንና 2 ሰላማዊ ሰዎችን ገለዋል ብለዋል። ካጥቂዎቹ በኩል ደግሞ 12 ገለናል ብሏል መንግስቱ። በመርጫው የተወዳደሩ ተቃዋሚ እጩዎች ሂደቱ ለፕሬዝዳንት ንጉሶ ያደላ ነበር በማለት ሲያማርሩ ተሰምተዋል። ከተቃዋሚ እጩዎች አንዱ የሆኑት ጀነራል ዣን ማሪ ሞኮኮ ህዝቡ የምርጫውን ውጤት እንደሚቃወም ህዝባዊ እምቢተኝነት እርምጃ ወስዶ ያሳይ ሲሉ ጥሪ አሰምተዋል። በምርጫው ሁለተኛ የሆኑት እጩ ጊ ብራይስ ኮሌላስ በበኩላቸው ምርጫው ፍትሃዊ አልነበረም፣ ሆኖም ሁከት እንዳይቀሰቀስ ለመከላከል ስል ብቻ ውጤቱን እቀበለዋለሁ ብለዋል።
በመጨረሻም ኢራቅ ውስጥ እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ጽንፈኞች ድል እየተመቱ ናቸው ሲል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ተናገሩ። የቡድኑ መሪዎችና ተዋጊዎች እየተደመሰሱ መሆኑንና ተራ አባላቱም ተስፋ እየቆረጡ መሆናቸውን ሚኒስትር ኬሪ አክለው ገልጠዋል። የኢራቅን መሪዎች ለማነጋገር ዛሬ በባግዳድ አጭር ጉብኝት ያደረጉት ኬሪ ጽንፈኛውን ቡድን በመውጋት ላይ ያለው ዩናይትድ ስቴትስ መራሹ ቡድን በሚቀጥሉት ሳምንታትና ወራትም ጽንፈኛውን ቡድን ይበልጡን ለማጣረፍ ከኢራቅ ጋር ተባብሮ እንደሚሰራ ቃል ገብተዋል። ዜናው አበቃ። የዓለም ዜናውን አደመጥን አድማጮች። የዕለቱ አብይ ርዕስ ይቀጥላል።
ተመጣጣኝ ውክልና የምርጫ ስርዓትን መዘርጋት ብቻ ዲሞክራሲን ያጠናክራል ማለት እንደማይቻል አንድ የፖለቲካ ሳይንስ ምሁር ይናገራሉ። በየምርጫ ክልሉ አንደኛ ሆኖ ያጠናቀቀ ፓርቲ ብቻ ፓርላማ የሚገባበት የኢትዮጵያ የአብላጫ ድምፅ ስርዓት በተመጣጣኝ የውክልና ስርዓት መተካት እንዳለበት አንዳንድ ተቃዋሚዎች ያምናሉ። የአሜሪካ ድምፅ ያነጋገራቸው የፖለቲካ ሳይንስ ምሁር ግን የአብላጫ ድምፅም ሆነ የተመጣጣኝ ውክልና የምርጫ ስርዓቶች የየራሳቸው የሆነ አሉታዊና አውንታዊ ጎን እንዳላቸው አስረድተዋል። ዘጋቢያችን እስክንድር ፍሬው ዝርዝሩን ይዞ ቀርቧል።
አሁን ካለው የአብላጫ ድምጽ የምርጫ ስርዓት ይልቅ ተመጣጣኝ የውክልና ስርዓት ለኢትዮጵያ አስፈላጊ መሆኑን በቅርቡ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የተወያዩ አንዳንድ ፓርቲዎች አንስተዋል። በምርጫ የተሳተፉ ፓርቲዎች ባገኙት ድምጽ መጠን የፓርላማ ወንበር የሚያገኙበት ነው ስርዓቱ። በዚህ የምርጫ ስርዓት ላይ ውይይት እንዲደረግ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን ይሁንታ እንዳገኙ የኢዴፓው ሊቀመንበር የዶክተር ጫኔ ከበደ እምነት ነው።
በርሳቸው በኩል ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግም በዚሁ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው።
ተቃዋሚዎች የተመጣጣኝ ውክልና የምርጫ ስርዓትን የሚደግፉበት አንዱ ምክንያት ስርዓቱ የተለያዩ ፓርቲዎች የፓርላማ መቀመጫ እንዲኖራቸው ማስቻሉን ነው። የመድረክ አባል የሆነው የኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት አንድነት ፓርቲ ከጠቅላይ ሚኒስትሩ ጋር በተካሄደው ስብሰባ አልተሳተፈም። የምርጫ ስርዓቱ መቀየሩን ግን ይደግፋል። የኢትዮጵያ ፓርላማ ሙሉ በሙሉ በገዢው ፓርቲ ኢህአዴግ ብቻ የተያዘበትን ሁኔታ ያስታወሱት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ለተቃዋሚዎች የሚበጀው የተመጣጣኝ ውክልና ስርዓት መሆኑን ያስረዳሉ።
በመሰረቱ እኛ ይህንን ፕሮፖርሽናል ሪፕሬዘንቴሽን ወይም ተመጣጣኝ የሆነ ውክልና ለማንኛውም ጀማሪ እና ታዳጊ ዴሞክራሲ አስፈላጊ ነው እና ጠቃሚ ነው የሚል አቋም ይዘን በተለይ በኢትዮጵያ ማህበረ ዲሞክራሲ ደቡብ ህብረት ፓርቲ
የመድረክ አባል በሆነው እርስዎ በሚመሩት ፓርቲ ማለት ነው
በሆነው ይዘን ስንንቀሳቀስ የጀመርነው ዛሬ አይደለም፣ ቆይቷል። እና በመርህ ደረጃም ተገቢና ትክክለኛ ይሄ ነው። 50-1 ያሸነፈ ስልጣንን በሙሉ ይወስዳል፣ ፖለቲካውንም ይቆጣጠራል፣ አስተዳደሩንም ይቆጣጠራል የሚባለው ከስንት መቶ ዓመታት ልምድ በኋላ እንግሊዞች ሀገር ሰርተው ሊሆን ይችላል። ለእኛ ግን ለዲሞክራሲያዊ ፈለግ ውስጥ ለመግባት ከፍተኛ ትግል ለምናደርገው አይነቱ ሀገር ይሄ ተቃዋሚውን ተስፋ አስቆራጭ ነው። ምን ሊያደርግ ይወዳደራል? ምን እንግዲህ
ባለው ሁኔታ ማለት ነው።
በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ እንደሚሉት ሁለቱም የምርጫ ስርዓቶች አውንታዊና አሉታዊ ጎናላቸው።
የመጀመሪያው አብላጫ የምንለው የምርጫ ስርዓት ከፍተኛ የሆነ ጥቅም አለው ተብሎ የሚታመነው ወይም ደግሞ በዓለም ላይ እንግዲህ በታሪክም ቀድሞ የመጣውም ያ እሱ ነው፣ ያ የምርጫ ስርዓት ነው። ዋና ጥቅሙ ምንድነው? የመንግስትን በመንግስት አሰራር ውስጥ በስልጣን ላይ መረጋጋትን ያሰፍናል ነው። አንድ ፓርቲ አብላጫውን ድምጽ አግኝቶ ስልጣን ከያዘ ያለውን ፕሮግራሙን የማስፈጸም የመንግስት ስርዓት የተቀላጠፈ የመሆን ጉዳይ ስለሚያመጣ የተረጋጋ መንግስት ያመጣል ማለት ነው። በሌላ በኩል ጉዳቱ ምንድነው? ቅድም እንዳልነው የህዝብ ድምጽ የሚባክንበት የተለያዩ ትንሽ ፓርቲዎች በተለይ ደግሞ አናሳ የሆነ የፖለቲካ አስተሳሰብ ወይም ደግሞ በቁጥር አናሳ የሆኑ ወገኖች የሚሳተፉበትን እድል የማጥበብ ሁኔታ በማምጣቱ ብዙ ጊዜ እንግዲህ አሁን ባለው በፖለቲካል ሳይንስ ውይይት የዲሞክራሲ እጥረት አለበት የሚባል ግንዛቤ በመኖሩ በብዙ ሀገሮች ለምሳሌ እንግሊዝን ጨምሮ ሌሎች ብዙ ሀገሮች ውስጥ ከዚህ የምርጫ ስርዓት እንዴት ልናሻሽል እንችላለን የሚል ብዙ ጥናቶችና ውይይቶች እየተካሄዱ የተመጣጠነ የምርጫ ስርዓት ቅድም እንዳልኩ የዜጎች ድምፅ እንዳይባክን ያደርጋል። በተለይ ደግሞ የተለያየ አስተሳሰብና የተለያየ አይነት ማይኖሪቲ ወይም ደግሞ አነስ ያለ የፖለቲካ ድጋፍ ያላቸው ወይም በቁጥር ማነስ ያሉ ማህበረሰቦች ባሉባቸው ሀገሮች ውስጥ የፖለቲካና ውክልናን በማዛመድ ዲሞክራሲን የሚያጠናክርበት ጉዳይ ስለሚሆን ተወዳጅነትና ተመራጭነት አለው። ብዙ አውሮፓ ሀገሮች የዚህ የተመጣጠነ የምርጫ ስርዓት ይጠቀማሉ። በሌላ በኩል ደግሞ የዚህ የተመጣጠነ የምርጫ ውክልና ያለው ችግር ምንድን ነው? የተረጋጋ መንግስት ላይ መሰረት ይችላል። ፖሊሲዎች ውጤታማ በሆነ መልኩ ላይ ቀጥሉ ወይም ደግሞ ላይ ተገበሩ ይችላሉ። ለምሳሌ የቤልጅየምን ብንመለከት ከምርጫ በኋላ 2-3 ወር መንግስት ላይ መሰረት የሚቆይበት ሁኔታ ነው ያለው።
በተለይ በኢትዮጵያ ሁኔታ የምርጫ ስርዓት ብቻውን የዲሞክራሲ ሂደቱን ሊያጠናክር እንደማይችል የዶክተር አስናቀ እምነት ነው።
የኢትዮጵያን ህገ መንግስት ስንመለከት እንደተባለው በህገ መንግስቱ አብላጫ የምርጫ ስርዓት ነው የምንከተለው። የተወሰኑ መቀመጫዎች ወደ 20 የሚሆኑ መቀመጫዎች አናሳ ለሆኑ የህብረተሰብ ክፍሎች ይተዋሉ የሚል ድንጋጌ በህገ መንግስት ውስጥ አለ። ያ ዝርዝሩ ህጉ ይወጣል ይወሰናል የሚል ነገር ነው በህገ መንግስቱ ያለው። ያ ነገር እንዴት እንደተተረጎመ ይወጣል መሰለኝም እስከማውቀው ድረስ እና የምርጫ ስርዓት የዲሞክራሲ ስርዓቱን የሚያጠናክረው ከምርጫ ስርዓት ባለፈ ፖለቲካ ፓርቲዎች እንዴት ነው የሚንቀሳቀሱት? ራሳቸው አደረጃጀታቸው እንዴት ነው? በመንግስትስ በስልጣን ላይ ባለው ፓርቲ የፖለቲካ ምህዳሩ ምን ያህል ነው? የሲቪል ሶሳይቲ፣ የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች ይህን ሁሉ የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር የተለየ ሁኔታ የተለየ የዲሞክራሲ እንደው የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል።
በአብላጫ ድምፅና በተመጣጣኝ ውክልና ስርዓቶች ላይ ከአዲስ አበባ ዩኒቨርሲቲው ዶክተር አስናቀ ከፋለ ጋር ያደረግኩት ቃለ ምልልስ ሰፋ ያለ ክፍል በነገው ዕለት ይቀርባል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀዳሚው የመጽሔት ርዕስ ደግሞ ይቀጥላል። የኦሮሞ ህዝባዊ ዲሞክራሲያዊ ድርጅት ኦህዴድ 26ኛ ዓመት የምስረታ በዓል በምዕራብ ወለጋ መንዲ ከተማ ተማሪና ተማሪዎች ተቃውሞ ገጠመው። ተቃውሞውን ያሰሙ ተማሪዎችና ነዋሪዎች እንደተደበደቡ ሲናገሩ ፖሊስ ተቃውሞውን ያሰሙት ከ20 የማይበልጡ ህጻናት እንደሆኑ ገልጦ እነሱም ወዲያው ተበትነዋል ይላል። የአፋን ኦሮሞ ዝግጅት ባልደረባ ቱጁቤ ኩሳ ያጠናቀረችውን ጽዮን ግርማ ታቀርባለች።
በምዕራብ ወለጋ ዞን መንዲ ከተማ ነዋሪ የሆነውና በተቃውሞው ላይ እንደነበር የገለጸው ሁንዱማ ኢብሳ የተባለ ወጣት ስለተፈጠረው ሁኔታ ለአሜሪካ ድምጽ ሲናገር በዛሬው ዕለት የገዢው ፓርቲ አባል ድርጅት የሆነው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዲድ አባላት በከተማው አስተዳደር አዳራሽ ውስጥ የ26ኛውን የፓርቲውን ምስረታ በዓል ለማክበር ተሰብስበው በነበረበት ወቅት የአብዲ ቦሪ አንደኛ ደረጃ ትምህርት ቤት ተማሪዎችና የአካባቢው ወጣቶች ተሰብስበው መፈክር በማሰማትና ድንጋይ በመወርወር ተቃውሟቸውን ሲገልጹ ነበር ብሏል።
ከነመሪቡ ዘሮ ኡመን ኦሮሞ ይጅሳል እንገለው ልቡን ኡመት ኦሮሞ ኩማተማ።
በጣም የሚገርመው በርካታ የኦሮሞ ልጆች በተገደሉበት፣ የወጣቶች ደም በፈሰሰበት፣ ብዙዎች በታሰሩበት፣ ሌሎች ደግሞ የት እንደደረሱ በማይታወቅበት ሁኔታ የወያኔ ደጋፊዎች በሙሉ ልብስ ዘንጠው ይህንን በዓል ለማክበር ወደ አዳራሹ ሲገቡ ስንመለከት በጣም አዘንና ተቃውሞ ለማሰማት ወደዚያው ሄድን። ይህን ማድረጋቸው የኦሮሞን ሕዝብ ደም እንደ መምጠጥ ነው የቆጠርነው። ለዚህ ነበር የተቃወምነው።
ለሚ ጃራ የተባለ ሌላ የመንዲ ከተማ ነዋሪ በበኩሉ በበዓሉ ላይ በብዛት የተገኙት የመንግስት ሰራተኞች እንደሆኑ ገልጾ ወጣቱ ለተቃውሞ መነሻ የሆነው ህዝቡ በሀዘን ውስጥ ሆኖ የሀዘን ልብስ ለብሶ እያለ እንዴት እናንተ በዓል ታከብራላችሁ በሚል እንደሆነ ተናግሯል።
በቡድን ሆነን እየዘፈንና መፈክር እያሰማን ወደ አዳራሹ ተጠጋን። ኦህዴድ የሰቀለውን መፈክር እየቀደድን ተቃውሞ ስናሰማ አድማ በታኝ ፖሊስ መጥቶ አባረረን። ተማሪውም ወጣቱም መሸሽ ጀመረ። ወደ 11 ሰዓት አካባቢ ፖሊስ ተኩስ ከፈተ። ሁሉም በያገኘበት እየሸሸ አመለጠ።
ለሚ ጃራ የተባለው ወጣት ጨምሮ ሲናገር የተማሪዎቹና የወጣቱ የተቃውሞ ሰልፍ ከተበተነ በኋላ ፖሊስ በየሰፈሩ እየገባ በተቃውሞ ላይ በተሳተፉትም ሆነ ባልተሳተፉት ላይ ድብደባ አድርሷል ብሏል። የአንድ ግሮሰሪ ሰራተኛና በጫማ ጠረጋ ላይ የተሰማሩ ወጣቶችን ጨምሮ በርካታ ወጣቶች ተይዘው ሲወሰዱ ማየቱንም ገልጿል። የመንዲ ከተማ ፖሊስ አዛዥ ኢንስፔክተር ሰንዳባ ፉፋ ስለዚህ ጉዳይ ተጠይቀው ከጠዋት ጀምሮ በዓሉ በሰላም ሲከበር መዋሉን ከገለጹ በኋላ ከሰዓት በኋላ ወደ 9 ሰዓት አካባቢ ክፉና ደጉን የማይለዩ ከ15 እስከ 20 የሚሆኑ የአንደኛ ደረጃ ትምህርት ቤት ተማሪዎች ከትምህርት ቤት ሲወጡ ከዚህ ቀደም እንደሚያደርጉት ጩኸት እንዳሰሙ ተናግረዋል።
እነዚህ ልጆች ሲጮሁ አሁን ካለው ሁኔታ አንጻር ፍርሃት ስላለበት ሰው ወደ ውጭ ወጣ። ልጆቹም ማንም ሳይነካቸው ወደ ቤታቸው ሄዱ። ምንም የተፈጠረ ችግር የለም።
ጩኸቱ የጥቂት ሕጻናት ተማሪዎች ከሆነ ሕዝቡ እንዴት ወጣ በሚል የተጠየቁት ኢንስፔክተር ሰንዳባ ሕዝቡ ጫጫታ ብቻ ሰምቶ ወጣ እንጂ እኔ እስከማውቀው ምንም የተፈጠረ ነገር የለም ብለዋል።
ሁለተኛው የመጽሔት ርዕስ ወደ ሶማሊያ ይወስደናል። ሶማሊያ ውስጥ እየተንቀሳቀሰ ያለው ጽንፈኛ የሁከት ቡድን አልሸባብ እያደረሰ ያለው አደጋ እየበዛ መምጣቱ አሜሪካ በቡድኑ ይዞታዎች ላይ የምታካሂደውን የአየር ድብደባ እንድታጠናክርና እንድታሰፋ ያስገድዳት መሆኑን ዋሽንግተን እየተናገረች ነው። ዘጋቢያችን ጄፍ ሰልደን ከአሜሪካው የመከላከያ መስሪያ ቤት ከፔንታገን ያጠናቀረው ዘገባ አለ። ሰሎሞን አባተ ያቀርባል።
አልሻባብ በሶማሊያ ወታደሮችና በጥምሩ የአፍሪካውያን ኃይል ክፉኛ እየተመታና ብርቱ ጫና እያደረበት ቢሆንም የአጸፋ ጥቃት እጆቹን እየተሰናዘረ የከፉ ጉዳቶችን እያደረሰ ነው። የዩናይትድ ስቴትስ ጦር የአፍሪካ እዝ አዛዥ ጀኔራል ዴቪድ ሮድሪጌዝ ለቪኦኤ ሲናገሩ እንዲህ ብለዋል።
The pattern has been that they gather and train a significant number of people.
ቁጥሩ የበዛ ሰው ሰብስበው ያሰለጥናሉ። ከዚያም ይሰማሩና ያንን ኃይላቸውን ሁሉ ጦር ካዋጡ ሀገሮች በአንዱ መደብ ላይ አነጣጥረው አደጋ ይጥላሉ። ይሄ ነው አካሄዳቸው።
እስካሁን ካደረሷቸው ሁሉ የከፋውን ጉዳት ባደረሱበት ባለፈው ጥር በኬንያውያን ወታደሮች ሰፈር ላይ በከፈቱት ጥቃት ወደ 200 የሚሆኑ ወታደሮችን ገድለዋል።
That has had a negative impact on the troop contributing countries because they have lost.
ይህ ጥቃት ጦር እያዋጡ ባሉት አገሮች ላይ አሉታዊ ጫና አሳድሯል። ምክንያቱም በእንደዚህ አይነት ቁጥራቸው የበዛ አደጋዎች አገሮቹ ብዙ ወታደሮቻቸውን አጥተዋል።
ይሁን እንጂ እነዚህ የአልሻባብ ዘመቻዎች የአልቃይዳው ግብረአበር ቡድን ራሱ ለአሜሪካ የአየር ድብደባዎች ቀለል ያለ ኢላማ ሆኖ እንዲጋለጥ ማገዛቸውን የአሜሪካው ጦር የአፍሪካ እዝ አዛዥ ጀነራል ሮድሪጌዝ ተናግረዋል። ዩናይትድ ስቴትስ በቅርቡ ባካሄደችው የአየር ድብደባ የጽንፈኛውን የሁከት ቡድን 150 አዳዲስ ምልምሎች ጨርሳቸዋለች። ድብደባው የተካሄደው ከዋና ከተማይቱ ሞቃዲሹ በስተሰሜን 200 ኪሎ ሜትር አካባቢ በሚገኝ አንድ የቡድኑ ሰፈር ላይ ነበር። ባለፈው ሳምንት በአሜሪካ ድብደባ የተገደለውን የአልሻባብ የደህንነትና የመረጃ ኃላፊ ኢላማ ለማድረግ የተሻለው የቃፊርና የስለላ ሥራ ጠቃሚ አስተዋጽኦ ማበርከቱ ተዘግቧል።
ወደ መጨረሻው ዘገባ ራስ እናልፈለን።
አሁን እንለፍ። አዲሱ ዓለም አቀፉ የወንጀል ችሎት በኬንያ እንደ አውሮፓውያን አቆጣጠር በ2007 እስከ 2008 የተካሄደውን ምርጫ ተከትሎ በተቀሰቀሰው ሁከት ምክትል ፕሬዚደንቱ ዊሊያም ሩቶ እና የአንድ የአካባቢው ሬዲዮ ጣቢያ ዲሬክተር እጃቸው አለበት ተብሎ የቀረበባቸውን ክስ በዚህ ሳምንት ውድቅ አድርጓል ይላል የምሽቱ የመጨረሻ ትንታኔ። ሩቶ ዛሬ ናይሮቢ ውስጥ ለጋዜጠኞች ሲናገሩ የተሰጠው ብይን ከቀረበብኝ ክስ ነጻ መሆኔን የሚያረጋግጥ ነው ብለዋል። ከናይሮቢ ሌኒ ሩቫጋ የላከው ዘገባ ደርሶናል። ሶሎሞን ክፍሌ ያቀርባል።
የኬንያው ምክትል ፕሬዚደንት ዊልያም ሩቶ የዛሬውን ጋዜጣዊ መግለጫ የሰጡት በባለቤታቸው በእናታቸውና በልጆቻቸው ተከበው ነው።
I can confirm to you that I know of nobody or group.
ማንም ሰው ወይም ቡድን ወይም ደግሞ የዜና ማሰራጫ በማንኛውም ሰው ላይ ሁከት ማቀዱን እንደማላውቅ አረጋግጥላችኋለሁ። በተጨማሪም የማረጋግጥላችሁ በማንኛውም ሰው ላይ ጉዳት ሊያደርስ የሚችል ነገር ለመግዛት በተካሄደ የትኛውም የገንዘብ ማሰባሰቢያ ላይ እንዳልተገኘው ነው።
ዓለም አቀፉ የወንጀል ችሎት እንደ አውሮፓውያን ዘመን አቆጣጠር በ2012 ዓመተ ምህረት ላይ ሩቶን የከሰሳቸው ሁከቱን በማቀነባበር በሰብዕና ላይ ተፈጽመዋል ባላቸው 3 የወንጀል አይነቶች ነው። በሁከቱ ከ1000 በላይ ሰዎች ሲገደሉ 600 ሺህ የሚሆኑ መፈናቀላቸው ተዘግቧል። የዓለም አቀፉ የወንጀል ፍርድ ቤት ዳኛ ባለፈው ማክሰኞ በሩቶና በራዲዮ ጣቢያ ዳይሬክተሩ በጆሹዋ አራብ ሳንግ ላይ የቀረቡባቸውን ክሶች ውድቅ ሲያደርጉ የሰጡት ምክንያት ማረጋገጫ የለም ሲሉ ነው። የፍርድ ቤቱ አቃቢ ሕግ ፋቱ ቤንሱዳ ግን ይህንኑ አስመልክተው ከትላንት በስቲያ ረቡዕ በሰጡት የጽሑፍ መግለጫ በፍርድ ሂደቱ ወቅት ሆን ተብሎና በተባበረ ጥረት ክሱን ለማክሸፍ ሲባል ምስክሮች እንዳይቀርቡ ጣልቃ ተገብቷል ብለዋል። 17 ሰዎች የምስክርነት ቃላቸውን በመስጠት እንደሚተባበሩ ቃል ከገቡ በኋላ ሐሳባቸውን የቀየሩት ማስፈራሪያ እየደረሳቸው ከማኅበረሰቡ እንዲገለሉ በመደረጋቸውና ለደህንነታቸው በመስጋት ነው ሲሉም ፋቱ ቤንሱዳ አክለው አስረድተዋል። ዊልያም ሩቶ በዛሬው የናይሮቢ ጋዜጣዊ መግለጫቸው ወቅት አንድም ጥያቄ ከጋዜጠኞች ለማስተናገድ ፈቃደኛ ባይሆኑም ታዲያ ደጋግመው ከወንጀሉ ነጻ መሆናቸውን ግን አስረግጠው ተናግረዋል።
I have searched my conscience and my soul and I have chosen.
የቀረበብኝን ወንጀላ አስመልክቶ አእምሮዬንና ነፍሴን መርምሬያለሁ። እናም በኔ ላይ በሐሰት የመሰከሩትን ሰዎች ሁሉ ይቅር ማለቱን መርጫለሁ። እኔን ነጻ ያወጣ አንድ አምላክ እነርሱም ይህን ከመሰለ ድርጊታቸው እንዲታቀቡ ይረዳቸው ዘንድ ጸሎቴ ነው።
ሩቶ በመግለጫቸው ማብቂያ ላይ ለድረ 2007-2008 ምርጫ ሁከት ሰለባዎች መንግሥት እርዳታ እንደሚሰጥ ቃል ገብተዋል። ICC ማለት ዓለም አቀፉ የወንጀል ችሎት በኬንያው ፕሬዚደንት ኡሁሩ ኬንያታም ላይ የቀረቡባቸውን ክሶች ባለፈው ዓመት ውድቅ ማድረጉ ይታወሳል። የሕግ ጠበቆች ክሶቹ የተሰረዙት በተመሳሳይ ምስክሮች እንዳይቀርቡ ጣልቃ በመግባትና በማስፈራራት ነው ሲሉ በወቅቱ አስረድተዋል።
አድማጮቻችን ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከእናንተ በስልክ ያገኘናቸው አስተያየቶች የተወሰኑት መርጠናል። ለአሁኑ እነዚህን እናዳምጥ።
ፕሮፌሰር በየነ ጴጥሮስ ትላንት ለሁለቱም ቋንቋዎች በሰጡት አስተያየት መንግስት በአንድ ፓርቲ ነው እየተመራ ያለው ብለው ሲናገሩ ሰምቻቸዋለሁኝ። ፕሮፌሰር በየነ ጴጥሮስ ከ1983 ዓመተ ምህረት ጀምረው እስካሁን በተለያየ የድርጅት ስም ወይ የፖለቲካ ድርጅት ስም መሪ ሆነው እየተንቀሳቀሱ ናቸው። ሁላችንም እንደምናውቀው ባለሳሳት በእድሜም የገፉ ሰው ናቸው እና ዲሞክራሲ ከራስ ይጀምራል። እሳቸው ወይም ሌሎችም በእድሜ የገፉ ሰዎች ካሉ ወጣቶችን ተክተው ለምን እንዲሰሩ አላረጉም? እስካሁን 2 ሰዎች ናቸው እየሰማኋቸው ያለሁት እና ሌላ ወጣት መስማት ፈልጋለሁ።
Thank you. ሄሎ ቤ እንደምዋላችሁ። እኔ የሚገርመኝ ነገር ትናንትና ያቀረባችሁ በአለማያ ዩኒቨርሲቲ በጣም ቃጠሎ ነው የደረሰው። ሰውየው እንኳን በሽግር አልደረሰም፣ በሰው ላይ ጉዳት ሲለዳመጥኩ ግን በጣም የሚገርም ነገር ነው። እነዚህ ሰዎች ግን ትምህርት ቤት የሚያቃጥሉ ካምፓን የሚያቃጥሉ ለምንድን ነው? አሁን ለምሳሌ ባለፈው በኦሮሚያ ካምፓኒዎች እያለፉ ሲያቃጥሉ፣ ቤተ ክርስቲያናት ሲያቃጥሉ ይታያል። ግን ለምንድን ነው ግን እንደዚህ ህዝብ በቤተ ክርስቲያን በካምፓን በትምህርት ቤት ቃጠሎ የሚያቃጥሉ?
አስተያየት የላካችሁልን እናመሰግናለን። ሌሎቻችሁም እንዲሁ ጻፉልን፣ ደውሉልን። ስልካችን 202-205-44-29
ነው። ልክ ነው? 942 ነው? 44 ነው?
ይቅርታ፣ የውስጥ መስመር 14 ነው።
በኢሜይል ነው የሚሻለኝ ለምትሉ ያለሽ አንቺ አይደለም?
አዎ፣
በኢሜይል ለምትፈልጉ horn@voanews.com ብላችሁ ላኩልን።
ሙዚቃ ልንጋብዛችሁ ነው። ተጀምሯል።
መሐመድ ጀመረው
የዘገየሽበት
ምን ይሆን ምክንያቱ?
አይኖቼ ተራቡ፣ ደረሰ ሰዓቱ፣ ተቀደምክ።
ምን ይሆን ምክንያቱ? አይኖቼ ተራቡ፣ ደረሰ ሰዓቱ። ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ ነፍቷል አይኖቼ አዲስ ዞሪያቸው ተራቡ ተራቡ ስስኮነሽባቸው አይ ነፍቷል አይኖቼ አዲስ ዞሪያቸው ተራቡ ተራቡ ስስኮነሽባቸው የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምንድነው ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። እንዳንቺ የሚናፍቅ ከወዴት ይመጣል ይመጣል? ፍቅርሽ ቁም ነገርሽ ልብን ይመስጣል። ረሃብ ልማቴ ለእኔ ክብሬ አንቺ ነሽ አንቺ ነሽ። ካጠገቤ አትጥፊ ያኔ ማረፊያ ነሽ። ነፍቷል አይኖቼ አዲስ ዞሪያቸው ተራቡ ተራቡ ስስኮነሽባቸው ነፍቷል አይኖቼ
መሐሙድን እናመሰግናለን። ግጥሙን ችለሽዋል? ዜማውን ትችያለሽ?
ሞክረዋለሁ አንድ ቀን እንደምንም።
ለአሁን ጊዜ የለኝም አልፈቅድም። እናመሰግናለን መሐሙድን። ወደ ቀዳሚው የሁለተኛ አጋማሽ ቅንብር እናልፋለን። አፍሪቃ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ የቀርከሃ ተክል አዲስ የአፍሪቃ አረንጓዴ ወርቅ እንደሚሆን ተገለጸ፣ የኢትዮጵያ የድርቅ ሁኔታ፣ የጃኮብ ዙማ የሙስና ክስ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ሲኤንኤን የዜና ስርጭት ድረገጽ የኢትዮጵያ የቀርከሃ ተክል አዲስ የአፍሪካ አረንጓዴ ወርቅ ነው በሚል ርዕስ ባቀረበው ዘገባ ኢትዮጵያ ባለው አዲስ የቀርከሃ ተክል ኢንዱስትሪ አያያዝ መሰረት እውነትም ገንዘቡ ዛፍ ላይ ሳይበቅል አይቀርም፣ ይህ አረንጓዴ ወርቅም እድገትን ሊያፋጥን ይችላል ይላል። የቀርከሃ ተክል ያለው ገበሬ ሀብታም ሊሆን ይችላል፣ ሆኖም ገበሬው በእጁ ላይ ወርቅ ያለ መሆኑን አያውቅም ብለዋል የአዳል ኢንዱስትሪያል ዋና ስራ አስፈጻሚ አቶ አዳነ በርሀ። ኩባንያው አዲሱን የቀርከሃ ኢንዱስትሪን ለመገንባት እየረዳ መሆኑን ድረገጹ ጠቅሷል። አቶ አዳነ ዘመናዊ የቀርከሃ ማምረቻ መሳሪያ ለማስገባት ወደ ቻይና ሄደዋል። ቻይና የቀርከሃ ንግድ መናኸሪያ መሆኗ ይታወቃል። የቀርከሃ ተክል ከሌሎች የእንጨት ዛፎች የበለጠ ዘላቂነት ያለው በመሆኑ ጠቃሚነቱ የበዛ ነው።
የቀርከሃ ተክል በዓለም ካሉት ዛፎች በፍጥነት በማደግ ብቃቱ ብልጫ እንዳለው፣ ከሞላ ጎደል በየቀኑ በአንድ ሜትር የማደግ ብቃት እንዳለው የሲኤንኤን የዜና ስርጭት ድረገጽ ገልጾ ከቤት ዕቃ አንስቶ እስከ ወረቀት ድረስ ሊሰራበት እንደሚችል ጠቁሟል። የአዳል ኢንዱስትሪያልን የመሳሰሉት ኩባንያዎች የአብይ አዲስ ኢንዱስትሪ ጀማሪዎች ሊሆኑ እንደሚችሉ ዘገባው አስገንዝቧል። ዴይሊ ሜይል የተባለው ብሪታንያ የሚታተም ጋዜጣ ድረገጽ ደግሞ በኢትዮጵያ ስለተከሰተው ድርቅ ሲያትት በደቡባዊ ሱዳን፣ በዩናይትድ ስቴትስ፣ በኢንዶኔዥያና በበርካታ ሌሎች ሀገሮችም ድርቅ ያስከተለው ኤል ኒኖ በኢትዮጵያ ለተፈጠረው ቀውስም ምክንያት እንደሆነ ገልጿል። ኢትዮጵያ ውስጥ በተከታታይ ለሁለተኛ ጊዜ በቂ ዝናብ ባለመገኘቱ አስከፊ ድርቅ አስከትሏል። በተለይም ከሶማሊያ ጋር በሚዋሰነው ምስራቅ ኢትዮጵያ አስከፊ መሆኑን ዘገባው ጠቅሷል። ወንዞች ነጥፈዋል፣ ሰብሎች ደርቀው ቀርተዋል፣ ብዙ የሀገሪቱ ከብቶችም አልቀዋል። አፋምቦ በነበረው የደረቀ ሐይቅ ወለል ላይ የአዞ አስከሬን መታየቱ ራሱ በአፋር ክልል ላይ ያለው ድርቅ ምን ያህል አስከፊ እንደሆነ ያመለክታል ይላል ዘገባው። ኢትዮጵያ በአሁኑ ወቅት ከ30 ዓመታት በፊት ከነበረው የረሃብ ሁኔታ በተሻለ ጠንካራ ሁኔታ ላይ ስለምትገኝ በድርቅ ለተጎዱት ምግብ ለማቅረብ ችላለች። ይሁንና ሕፃናትና አረጋውያን መጎዳታቸው አልቀረም። በአሁኑ ወቅት 6 ሚሊዮን ልጆች የሚገኙባቸው፣ ከ10 ሚሊዮን በላይ የሚሆኑ ሰዎች አስቸኳይ ረድኤት ያስፈልጋቸዋል። በተለይም የሚጎዱት ሴቶች ናቸው። ውሃ ፍለጋ በቀን 12 ሰዓታት ያህል ለመጓዝ ይገደዳሉ። ውሃው የሚገኘውም ከደረቅ ወንዞችና ከታቆረ ውሃ በመሆኑ ቤተሰባቸው ላይ ከባድ በሽታ ያስከትላል። በተለይም የሚጎዱት ደግሞ አረጋውያን፣ ነፍሰ ጡሮችና በማጥባት ላይ ያሉ ሴቶች ናቸው ይላል ዴይሊ ሜይል ድረገጽ ላይ የወጣው ጽሑፍ። በአንዳንድ ቦታዎች ሰዎች ከመኖሪያቸው ለመፈናቀል በመገደዳቸው ልጆች ትምህርት ለመቀጠል እንዳልቻሉም ጠቁሟል። ድርቁ ከገባበት ጊዜ አንስቶ 1 ሚሊዮን የሚሆኑ ፍየሎች፣ በጎችና ከብቶች እንዳለቁ ዘገባው ጠቅሷል። የኢትዮጵያ መንግስት ከተባበሩት መንግስታት ድርጅት አገልግሎቶችና ከዓለም አቀፍ ድርጅቶች ጋር በቅርብ እየሰራ ነው። ይሁንና ችግሩን ለመፍታት ከሚያስፈልገው 1 ቢሊዮን ፓውንድ ያገኘው ጥቂት እንደሆነ መግለጹን ጠቅሷል። ያም ሆኖ ግን ኢትዮጵያ አሁንም ቢሆን በኢኮኖሚ ረገድ ጥሩ እየሰራች ነው፣ በተለይም ከቻይና ብዙ የመዋለ ንዋይ ፍሰት እያገኘች ነው በማለት የቀላል ባቡር ሀዲድ መገንባቷን፣ ታላቁን የህዳሴ ግድብ የመሳሰሉትን ግድቦች እየገነባች መሆኗንና ሌሎች ያሳየቻቸው ስኬቶችንም እንደ ምሳሌ ጠቅሷል። የደቡብ አፍሪካ ፕሬዚደንት ጃኮብ ዙማ የስልጣን ዘንግ በተናጋበት በአሁኑ ወቅት በርካታ አበይት ኩባንያዎች ከዙማ ጋር ቅርብ ግንኙነት ካለው ቤተሰብ ጋር የነበራቸውን ግንኙነት አደገኛ ነው በማለት ማቋረጣቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኬፒኤምጂ የተባለው ዓለም አቀፍ ግዙፍ የአክታንኪን ኩባንያ፣ የደቡብ አፍሪካ ቅርንጫፍ የባርክሊ የአፍሪካ መዋለ ንዋይ ባንክ ዙማ እንዲከሰሱ የሚጠይቅ የውሳኔ ሐሳብ በምክር ቤቱ ከመቅረቡ በፊት ከጉብታ ቤተሰቦች የንግድ ተቋማት ከአንደኛው ጋር ንግዱን እንዳቋረጠ ሮይተርስ የዜና አገልግሎት መዘገቡን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የጉብታ ቤተሰብ ከፍተኛ ሀብት ያላቸው የኢንዱስትሪ ባለቤቶች ቤተሰብ ሲሆን ከፕሬዚደንት ዙማ ጋር ያለውን ቅርብ ግንኙነት የሚፈልጋቸውን ሰዎች በከፍተኛ የካቢኔና የቢዝነስ ቦታ ለማሾም ተጠቅሞበታል በሚል ይነቀፋል። ይህ ጉዳይ ሊታወቅ የቻለው በሕዝብ ዘንድ የተከበሩ የገንዘብ ሚኒስትር ኔህላንሃ ኔኔ ከስልጣን በተባረሩበት ወቅት ነው። የሀገሪቱ ምክትል የገንዘብ ሚኒስትር ሚስቢሲ ጆናስ ወደ ኋላ የጉብታ ቤተሰብ የሚኒስትርነት ቦታ እንሰጥሃለን ብለዋቸው እንደነበር በይፋ ገልጸዋል። ቢያንስ አንዲት ሌላ ፖለቲከኛ ደግሞ የካቢኔ ቦታ እንሰጥሻለን ብለዋቸው እንደነበር ተናግረዋል። የጉብታ ቤተሰብ ግን በሀገሪቱ የደረሰው የኢኮኖሚ ውድቀት ሰበብ ተደርገናል፣ የፓርቲዎች የውስጥ ፖለቲካ መጫወቻ ገበጣ ሆነናል በማለት ክሱን አስተባብሏል ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ ገልጿል። የጃኮብ ዙማ ችግር የተባባሰው የሀገሪቱ ከፍተኛ ምክር ቤት የግል ቤታቸውን ያሳደሱበት የመንግስት ገንዘብ እንዲመልሱ የተሰጣቸውን ትዕዛዝ ባለመፈጸማቸው የሀገሪቱን ህገ መንግስት ጥሰዋል የሚል ብይን ባለፈው ሳምንት በሰጠበት ወቅት ነው። የ73 ዓመት ዕድሜው ዙማ ባለፈው አርብ ለሀገሪቱ በቴሌቪዥን ባደረጉት ንግግር ሆን ብዬ ሕገ መንግሥትን አልጣስኩም በሚል ይቅርታ ጠይቀዋል። ይሁንና የተቃዋሚው ዲሞክራሲያዊ ውህደት ፓርቲ መሪ ፕሬዚዳንቱን የመክሰስ የውሳኔ ሐሳብ ባለፈው ሰኞ በምክር ቤቱ አቅርበው ነበር። ገዢው የአፍሪቃ ብሔራዊ ኮንግረስ ፓርቲ በምክር ቤቱ የብዙሃንነት ቦታ ስላለው ግን ዙማ ከመከሰስ ተርፈዋል። ነገር ግን በተለይም ከኒልሰን ማንዴላ ጋር ታስረው የነበሩ ጸረ ዘረኛው ስርዓት ታጋይ ዙማ ከስልጣን እንዲወርዱ በጠየቁበት በአሁኑ ወቅት የስልጣን በትራቸው የተናጋ ይመስላል። አህመድ ካታራዳ ጥሪውን ለዙማ በጻፉት ደብዳቤ ያቀረቡት ከፍተኛው ፍርድ ቤት በዙማ ላይ ከበየነ በኋላ መሆኑን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። የጉፕታ ቤተሰብ በድህረ ዘረኛው ስርዓት ደቡብ አፍሪቃ ውስጥ በተከፈተው የንግድ ዕድል ለመጠቀም ሲል ከህንድ ወደ ደቡብ አፍሪቃ የፈለሰው እንደ አውሮፓ አቆጣጠር በ1993 ዓ.ም ነበር። በአሁኑ ወቅት ታዲያ ከማዕድን አንስቶ እስከ ኢንተርኔት ቴክኖሎጂና ሚዲያ ድረስ የሚሄድ የኮርፖሬት ይዞታ ባለቤቶች ናቸው። የፕሬዚደንት ዙማ ልጅ ቢያንስ የ6 የጉፕታ ቤተሰብ ኩባንያዎች ቦርድ አባል ነው። የጉፕታ ቤተሰብ በተለይም እንግዶችን ለግል የሰርግ ስነ ስርዓት ለማጓጓዝ የአየር ኃይል ሰፈር በመጠቀሙ እንደዚሁም በተቀናጣው የኑሮ ዘዬው ሲነቀፍ እንደቆየ ጋርዲያን ድረገጽ ላይ የወጣ ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነች እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ የመጨረሻ ቅንብር በእሰጥ አገባ ፈንታ የሚቀርብ ልዩ ቅንብር ይሆናል። ኢትዮጵያ ወዴት? በአነጋጋሪው ወቅታዊ የኢትዮጵያ ጉዳዮች ዙሪያ ትኩረት የሚያደርገው ይህ ውይይት በቀውሱ ማለት ከቀውሱ ባሻገር ያሉ ሊመጡ የሚችሉ አዎንታዊም ሆኑ አሉታዊ ሁኔታዎች በመቃኘት መጪውን የአገሪቱን ዕጣ ይቃኛል።
የተከታታይ ውይይቱ ተሳታፊዎች ዶክተር ሹመት ሲሻኝ በቨርጂኒያው ክሪስቶፈር ኒውፖርት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ተመራማሪ፣ በኢትዮጵያ የታሪክና ፖለቲካ ጉዳዮች መጽሐፍት የጻፉ
ዶክተር ዳንኤል ተፈራ በዊስኮንሲን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት ትምህርት ተመራማሪ ፕሮፌሰርና በወቅታዊ ሰሞነኛ ጉዳዮች የጻፉትን ጨምሮ በኢትዮጵያ በርካታ ጽሑፎች ያቀረቡ
እንዲሁም አቶ ፈቃደ ሸዋቀና በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋም በጥናት ባለሙያነት የተሰማሩ ናቸው። ቀድሞ የአዲስ አበባ ዩኒቨርሲቲ ውስጥ በመምህርነት አገልግለዋል። በኢትዮጵያ ጉዳይ ላይ ያተኮሩ ጽሑፎችንም በመጻፍ ይታወቃሉ።
እንግዶቻችንን ያዋየው አሉላ ከበደ ነው። የተከታታይ ውይይት የመጨረሻው ክፍል እንደሚከተለው ያቀርበዋል።
እንቅስቃሴውና በእንቅስቃሴው የሚገኙ ተዋናዮቹን ማንነት፣ አጠቃላይ የኢትዮጵያን ሕዝብ ፍላጎትና ተስፋም ጨምሮ ይህን የተባለ ችግር የተለያዩ ወገኖች በተለያየ መነጽር የሚመለከቱትም ቢሆን ችግር መኖሩ አንድ እውነታ ነውና በአሁኑ ሰዓት በኢትዮጵያ ውስጥ የሚታየው አሁን የሚያወዛግበው የምንነጋገርበት ከፍተኛ ውጥረት የሰፈነበት የፖለቲካ ቀውስ ባሻገር አገሪቱን የመታው ከፍተኛ ድርቅም አለ። ዓለም አቀፍ ትኩረት የሳበ በመንግስት ግምት እንኳን ከ10 ሚሊዮን ያላነሰ ሕዝብ ለረሃብ የተጋለጠበት ነው። ቀደም ሲል የተሰሩ ስህተቶች እንዳይደገሙ ከታሪክስ ምን መማር ይቻላል? ፕሮፌሰር ሹመት የታሪክ ምሁርም እንደመሆኖ ይሄን እድልና ፈተና መካከል እየታየ ያለ ሁኔታ ወደ እድሉ አማራጭ ለመውሰድ ምን መፍትሄዎች፣ ምን አይነት ሁኔታዎች እስከ ግምት ሊገቡ ይገባል ይላሉ?
እሺ፣ እንግዲህ ወደ ታሪክ ትንሽ ዘወር አድርገን ብለኛል ልውሰዳችሁ። እንዲያውም በጣም ራቅ አድርጌ በ16ኛው ክፍለ ዘመን መጨረሻ አጼ ሰርጸ ድንግል በጣም ኃይለኛ የሆኑ ንጉስ ነበሩ እና የነገስታቱን መበርታት የማይወዱት የአካባቢው መሳፍንቶች ደግሞ ከዚህ በኋላ የሚመጣው ንጉስ የደከመ እንዲሆንላቸው ሲጣጣሩ ስለነበረ በተደጋጋሚ ዙፋን ላይ የወጡትን ነገስታት በመውጋት በማዳከም ብዙ በኋላ ዘመን መሳፍንት ብለን የምንጠራው ሁኔታ ወደሚወስድ አይነት መንገድ ያካሂዱ ቆዩ። በመጨረሻ አንድ ዘድንግል የሚባል ንጉሥ አነገሱና ሙሉ በሙሉ ሊቆጣጠሩት ሲፈልግ እኔ እኮ ህዝቡን ባላገሩን ይዤ ይህን ሁሉ መኳንንት በወጋውና ባሸንፈው ህዝቡም ነጻ ይሆናል፣ አገርም ሰላም ይሆናል ብሎ ገጠማቸው። ግን ተሸነፈ፣ ባላገርም ጥሎት ሸሸ። ንጉሱም ከገደሉ በኋላ እዚያ የተሰበሰቡት መኳንንቶች ከዚህ በኋላ እንግዲህ ነጻ የምንሆነው በላያችን ላይ ማንም ያልመጣብን እንደሆነ ሁላችንም በየሀገራችን የየሀገራችን ንጉስ እንሁን ብለው ሄዱ። 3 ዓመት አልሞላም እንደገና እስበሳቸው፣ ምክንያቱም አንዱ ከአንዱ ጎልቶ ለመውጣት ስለሚፈልግ በዚያ ጦር ሜዳ ላይ ሰላምን ሳይሆን የሚቀጥለውን ትልቅ ችግር ነው ፈጥረው የተለያዩት። እንደተባለውም እንደዚሁ ትልቅ አመፅና ትልቅ መናጋት ተፈጠረ በዚያ ሀገር ውስጥ። በዚህ ምክንያት ነው በኋላ እነሱ ስኒዎች ፋሲለደስ መጥተው በጣም ጠቅለል ያለ ሁኔታ የፈጠሩትና የተሻለ የተረጋጋ ሁኔታ የተፈጠረው። አሁን ይሄ እድልና ፈተና የሚለው በእውነቱ እድል ከተባለ የሚሰጠን እድል አገሯ ምን ያህል በቋፍ ላይ የምትገኝ መሆኗን እንድናይ ህዝቡም መንግስትም እንዲረዳ ምናልባት እድል ፈጥሮ ሊሆን ይችላል። መንግስትም ቢሆን ስልጣን በሸር እና በሴራ ከዘለቄታው ሊያዝ እንደማይችል አስተማማኝ የሆነ ሰላም ለሁሉም የሚበጅ ለመንግስትም፣ ለህዝብም፣ ለተቃዋሚውም የሚበጅ ሁኔታ የሚመጣው መሀል መንገድ የተገናኙ እንደሆነ ነው እንጂ ሁኔታዎችን ዘለቅ ላለ መንገድ በተለያየ ሴራና ሽረባ ማስቀጠል እንደማይቻል በደንብ ያሳየ ይመስለኛል ይሄ ሁኔታ። ህዝቡም ቢሆን ከዚህ ብዙ ሊማር የሚችልበት ሁኔታ አለ። ሁሉም ግርግር የሚበጅ መንገድ አይከፍትም። ትልቅ ኃላፊነት ይጠይቃል እንዲህ ያለ ሁኔታ። ወደኋላ መለስ ብለን እጅግ በጣም የተበላሹ ጉዳዮችን፣ እጅግ በጣም የተጎዱ አገሮች እንዴት እዚያ ደረጃ እንደደረሱ በምናይበት ጊዜ በዚያ ወቅት ይህንን መረዳት አለመቻል ነው በኋላ ሊመልሱት የማይችሉት ችግር ፈጥሮ የሚያልፈው እና ህዝብም ቢሆን ተቃውሞውን የሚገልጽበት እንዲሁም ደግሞ ብሶቱን የሚያስታርቅበት ለወደፊት ለአገር ይበጃል ብሎ የሚሰራቸው ነገሮች ሁሉ መጤን ያለበትና በሰከነና በእርጋታ መካሄድ ያለበት ሁኔታ ነው እና ይሄ ሁኔታ ሁሉንም የሚፈትን ነው። መንግስትን ብቻ ሳይሆን መንግስትንም እናስወግዳለን የሚለውን ኃይል ወይም ይሄ ሁኔታ ይለወጥልን የሚለውንም ኃይል ቢሆን ትልቅ ግንዛቤና ጥንቃቄ እንዲያደርግ የሚያሳይ ነው። አሁን የኢትዮጵያ ህዝብ 100 ሚሊዮን እየተጠጋ ነው። ይህንን ህዝብ ማስተዳደር ቀላል አይደለም። ከባድ ኃላፊነት ነው። ከባድ ሸክም ነው። ይህንን ሸክም ደግሞ እንደ ቀላልና እንደ ልጆች ጨዋታ፣ እንደ ድራማ ማየት የለብንም። አመኔታ የሌላቸው ምርጫዎች ማካሄድ፣ እንደገና በሁለተኛና በሶስተኛ ወሩ እሳት ለማጥፋት ከዚህም ከዚያም መጣደፍ፣ ይሄ ሁሉ ይህንን ኃላፊነት ለተሸከመ ኃይል በእውነቱ እጅግ በጣም ከባድ እና አርቆ ማሰብን የሚጠይቅ መሆኑን ተገንዝቦ ያለፍባቸውን ጎዳናዎች ማየት፣ ሁኔታዎችን እንደገና መመርመር፣ አስፈላጊዎቹን እርማቶች በየጊዜው ማድረግ፣ ተቃዋሚውም ቢሆን ዘለቄታ ያለው ለውጥ የሚያገኘው ምናልባት መሰባሰብ ሲጀምር፣ እንዲሁም ደግሞ የሚጠይቃቸው ጥያቄዎች ከዛሬ 10 ዓመት ከዛሬ 20 ዓመት ከዛሬ 30 ዓመት በኋላ ምን ያመጡልናል የሚሉትን ዛሬ ባለችው በእለቷ ጥድፊያ ሳይሆን እና አማራጮች አሉ። አማራጮቹ ግን በትክክል ሊመረመሩ ይገባል። መጀመሪያ ነገር ይሄ አሁን የያዝነው ሁኔታ በእውነቱ የት ያደርስናል? መጨረሻችን ምን ላይ ያደርገዋል? ነገሩ የተበላሸ የት ላይ ነው? ይህንን መንግስትም ራሱን በትክክል ሊመረምር ይገባል። ምናልባት የያዘው አጀንዳ ስልጣን ለመውጣት አስችሎት ይሆናል። ምናልባት 25 ዓመት ለመግዛት አስችሎት ይሆናል። የሀገሯን ቀጣይነት ለማረጋገጥ ግን የማያስችል መሆኑን አሁን ካልተረዳ መቼም ይረዳዋል ማለት አይደለም። ህዝቡም ቢሆን ይህንን በየአካባቢው ያለበትን ብሶት፣ በየአካባቢው ያለውን ግፍ በምን ሁኔታ እንወጣዋለን? አሁን የምንከፍለው መስዋዕትነት የተሻለ ውጤት እንዲያመጣ ስበስ የተሻለ እንዲያገናኘንና እንዲያፋቅረን። ምክንያቱም በእውነቱ በየጓዳውና በየእንትኑ የሚካሄደው ትግል ሁሉም ሊጠቀምበት ወደሚችል አቅጣጫ ማያመራ ከሆነ እንደገና ሌላ ዙር ደግሞ ሌላ አዳ ሊገባ ነው ማለት ነው እና ይሄ አሁን ያለው ሁኔታ ይህንን እንድናይና እንድንመረምር ምናልባት የሰጠን እድል ሊሆን ይችላል። በአግባቡ ከተጠቀምንበትና የተሻሉ አማራጮችን ከወሰድ ምናልባትም ችግራችን ቀለል ሊያደርገው ይችላል። የሚጠይቀን ዋጋም ይህን ያህል ብዙ ላይሆን ይችላል። ይህንን ማጤን ከተሳንን፣ መንግስትም ደግሞ ያለበትን ኃላፊነት በጊዜው ተረድቶ ዘላቂ ለሆኑ ጉዳዮች ራሱን ካልከፈተ በስተቀር በእውነቱ ያቺ ሀገር የሚጠብቃት ከፍተኛ አደጋ ነው።
ዶክተር ሽመት አመሰግናለሁ። ወደ ዶክተር ዳንኤል ልሻገር። ዶክተር ዳንኤል ከዚሁ አሁን ካነሳነው ነጥብ ገፋ አድርገን እንቀጥልና ምን አይነት ለውጥ፣ ምን አይነት መሻሻሎች ሊመጡ ይገባል? አሁን የሚታዩትም ሆነ ሊከተሉ የሚችሉ ህብረተሰቡን ጨምሮ በተለያዩ ክፍሎች የሚደረጉ ሌሎች እንቅስቃሴዎች ወዴት ይወስዳሉ? አሁን ካሉበት አዝማሚያ ይሄን አይነት ነገር ሊያመጡ ይችላሉ? አዎንታዊም አሉታዊም ሊሆን ይችላል። ምንስ አይነት ነገሮች ከግምት ይገባሉ የሚለውን ጨምረው።
እሺ፣ በጣም አመሰግናለሁ እድል ስለተባለው። በመጀመሪያ በጥያቄ መልክ ላቀርብ እፈልጋለሁ። ይኸውም መንግስት ምን ይላል ስለዚህ ጉዳይ? የመልካም አስተዳደር ጉድለት ነው ነው። ይሄ ትክክል አይደለም። ትክክል አመለካከት አይመስለኝም። ፖለቲካዊ መልስ ነው የሰጡት። ማድረግ ያለባቸው ችግሩን በቀጥታ መጋፈጥ።
እንዴት ነው የሚጋፈጡት ዶክተር ዳንኤል?
በመጀመሪያ ነገር ችግሩን ማመን። ዋናው ችግር የክልልና የመሬት ነው። ለምሳሌ ወልቃይት ጠገዴ የማንነት ጥያቄ ይላል ሰው፣ ኮንሶ የማንነት ጥያቄ ይላል። ይሄ ከምን የመጣ ነው? በዘር መከፋፈል የፈጠረው ችግር ነው። ኢትዮጵያ 13 ክፍለ ሀገሮች አሏት፣ ወደ 500 ወረዳዎች አሏት፣ ወደ 100 ምናምን አውራጃዎች አሏት። እነዚህ ነገሮች መታጠፍ አልነበረም እና እሱን ወደ 9 ክፍለ ሀገሮች አዞ እና ምን መጣ? ሁሉም ለመሬት መታገል ጀመረ። መብቱን ትቶ ስለ መሬት ይሄኔ ነው ይሄኔ ነው ይገባኛል እና ይሄንን በዚህ ሊገፉ አይችሉም። ይሄንን መገንዘብ አለባቸው። ስለዚህ ክልልና የመሬትን ጥያቄ እንዴት ነው የምናስወግደው? ምን አይነት እርዳታ እንጠይቃለን? ከተማረውም ፖለቲካውም ድርጅት ምንድን ነው ማድመጥ ያለብን? አንድ ፍንጭ ሰጥተዋል ጠቅላይ ሚኒስትሩ ሳዳምጥ። ገበሬው ላይ መጫን አንችልም ከእንግዲህ በኋላ ብለዋል። ምን ማለታቸው ይሆን? እሱ ላይ ቢያብራሩ ጥሩ ነው። መሬት ለግል እናደርጋለን ነው? በምን አይነት ለግል የምናደርገው? መንግስት ወደፊት ምን አይነት የታክስ ስርዓት ሊኖረው ይችላል? እነዚህን ነገሮች ሊያብራሩ ይችላሉ። እንግዲህ እድል የሚባለው እሱ ነው። ተቃዋሚዎች ምን ይላሉ? አገሪቷን ወደ ዲሞክራሲ እናሻግራለን ምንድን ነው የሚሉት? አንድ የተጻፈ ጽሁፍ ጠቅሼ እኔ የጻፍኩትንም ሳታጥቀርም
አይቻለኝ።
አዎ። እና ምንድን ነው የሚሉት? ተቃውሞውን ተካፈሉ። ምን ለማስገኘት? አላማው ምንድን ነው? የለም፣ የተገለጸ ነገር የለም። ወደ ፈተናው ሊሄድ። ፈተና ማለት ምንድን ነው? ይሄ ግጭት ኢትዮጵያን ሌላ ጦርነት ውስጥ ይከታታል። ምንድን ነው ይሄ ፈተናው? ጦርነት፣ መተላለቅ፣ ጭራሽ አገሪቷን ማጥፋት እናያለን። በአካባቢው የሚደረገውን ሊቢያ ውስጥ እናያለን። በተለያዩ ቦታዎች እንዲህ አይነት ችግሮች አሉ። ስለዚህ መፍትሄው ምንድን ነው? መፍትሄው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። ወደ ዲሞክራሲያዊ ስርዓት ስንሸጋገር ጠላት፣ ዘመድ የሚባል ነገር የለም። ሁሉም እኩል ነው። ዲሞክራሲ ሁሉንም በእኩል ነው የሚያየው። ስለዚህ መንግስት አብሮ እንዲሳተፍ፣ ተቃዋሚዎችም አንድ ላይ ሆነው የምንፈልገው ዲሞክራሲ ነው፣ ወደ ዲሞክራሲ እንሸጋገር ቢሉ ኃይል ይኖራል። በራሳቸው መቆም ይችላሉ ሁሉም። ይሄ ሳይሆን ግን ዲሞክራሲ አይጠቀም። ዲሞክራሲ በኃይል አይመጣም። ይሄ መንግስት በኃይል ስልጣን የወሰደው ዲሞክራሲ ሊያመጣ አልቻለም። በዚህ የተነሳ ሌላ መንግስት በኃይል ስልጣን ቢወስድ ዲሞክራሲ አያመጣም። ይሄንን ነው በተለይ በውጪ የምንኖር ትውልደ ኢትዮጵያውያን፣ እኔ አሜሪካዊ ነው ዜግነት ግን አገሬ ኢትዮጵያ ነች፣ ምሁራን የተባሉ የፖለቲካ ድርጅቶች ማወቅ አለብን ነገር አለ። እዚህ ላይ ነው የኢትዮጵያ ምሁራን፣ የኢትዮጵያ አመራር፣ የኢትዮጵያ ልማት ህሊና ሆኖ መቅረብ ያለባቸው በትክክል በሳይንሳዊ መንገድ እና ይሄንን ነው በዚህ መንገድ ነው መፍትሄ አለ። እድል አሁን አለ። እድሉ ግን በውይይት በግልጽ እዚህ በተለይ ውጪ ያሉት ኢትዮጵያውያን ያለን ትውልደ ኢትዮጵያውያን ይሄንን ተነጋግረን አንድ አይነት ብሩህ የሆነ አላማ ማቅረብ አለብን። ይሄ ነው
በተጨባጭና በግልጽ ውይይት መታየት አለባቸው። በእርግጥም እድል አለን ያሉት ዶክተር ዳንኤል መሰረታዊ የሆኑ ምናልባትም አሁን ካነሳቸዋቸው የሚቀጥሉ የተለያዩ ክፍሎችን የሚመለከቱ ጭብጦችን የመንግስትን፣ የተቃዋሚዎችና የተለያዩ የማህበረሰብ ድርጅቶች እንዲሁም ደግሞ የዜጎችን ድርሻ በተመለከተ በቀጣይ ውይይታችን በተናጠል የምታነሷቸውን ጭብጦች ለመመርመር እንሞክራለን። ለዛሬው ግን እንግዶቼ ዶክተር ዳንኤል ተፈራ፣ ዶክተር ሽመት ሲሻኝና አቶ ፈቃደ ሸዋቀና ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ።
እናመሰግናለን።
እግዜር ይስጥልኝ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የዩናይትድ ስቴትስ መከላከያ ሚኒስትር አሽተን ካርተር በቅርቡ በተካሄደ አንድ ጋዜጣዊ መግለጫ ወቅት ራሱን እስላማዊ መንግሥት ነኝ የሚለው ጽንፈኛ ቡድን ቁልፍ አመራሮች የጦር ሚኒስትር የተባለውን አቡ ኦማር አልሺሻኒን ጨምሮ መጋቢት ወር ውስጥ በዩናይትድ ስቴትስ ኃይሎች መገደላቸውን አረጋግጠዋል። ከተገደሉት መካከል ሐሚ ኢማም በመባል የሚታወቀውም አብዱራህማን ሙስጠፋ አልቃዱሊ ይገኝበታል ተብሏል። መከላከያ ሚኒስትር አሽተን ካርተር አክለው እንዳስረዱት የእስላማዊ መንግሥቱ አንደኛው ቁልፍ መሪ አልቃዱሊ በጽንፈኛው ቡድን ውስጥ እንደ ገንዘብ ሚኒስትር ሆኖ አገልግሏል፣ ለአንዳንድ የውጭ ጉዳዮችና ሴራ ጥንሰሳዎችም በኃላፊነት ሰርቷል። አልቃዱሊ የአይሲል አንደኛው መሪ በመሆን ገና ከጥንስሱ አልቃይዳ በኢራቅ ይባል ከነበረበት ጊዜ አንስቶ የታወቀ አሸባሪ ነበር ሲሉ ካርተር አብራርተዋል ይልና የቪዮኤርስ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር በዚሁ ጋዜጣዊ መግለጫቸው የጸረ እስላማዊ መንግሥቱ ጥምረት ከየአካባቢው ሀገሮች ኃይሎች ጋር በመተባበር በአሸባሪው ቡድን ላይ ከባድ ተጽዕኖ እያሳደሩ ናቸው ብለዋል። በተሳካ ሁኔታ የሶሪያን ከተማ ሻዳዲን ከአይሲል ነጻ ማውጣት እጅግ ጠቃሚ እርምጃ መሆኑንም አስታውሰዋል። ሻዳዲ በሶሪያና ሰሜን ኢራቅ መካከል እንደ ዋና የልብ ደም ስር ያገለግላል። የጽንፈኛው ቡድን ተዋጊዎች ከራቃ እስከ ሞሱል መተላለፍ ስለሚቸገሩ የጸረ ቡድኑ ጥምረት ዘመቻ በዚህ ድሉ ቁልፍ ተግባር አከናውኗል። በኢራቅና ሶሪያ ያለውን ነቀርሳ ቆርጠው ጥለዋል ሲሉም የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር ተናግረዋል። ሌላው በአይሲል ላይ የተገኘ ድል ደግሞ በሩሲያ የአየር ኃይል የታገዙ የሶሪያ መንግሥት ወታደሮች እስላማዊ መንግሥት ነኝ የሚለውን ቡድን ተዋጊዎች ከጥንታዊቷ የሶሪያ ከተማ ከፓልሚራ ገፍተው ማስወጣታቸው ነው። ለመጀመሪያ ጊዜ ነው የሩሲያ ተዋጊ አውሮፕላኖች በጸረ አሳድ ሽምቅ ተዋጊዎች ላይ ሳይሆን በአይሲል ላይ ድብደባ ሲያካሂዱ የታየው። የፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር ቃል አቀባይ ፒተር ኩክ ስለዚሁ ሲናገሩ የእስላማዊ መንግሥቱን የመሸነፍ ዜና በደስታ ተቀብለው ለሶሪያው የእርስ በርስ ጦርነት ዋና ምክንያቱ ግን የአሳድ መንግሥት በመሆኑ ላይ አስምረውበታል። የዩናይትድ ስቴትስ አብይ ትኩረት መሆን ያለበትም የእርስ በርስ ጦርነቱን በማብቃቱ ላይና በአሁኑ ወቅት ጄኔቫ ውስጥ እየተካሄደ ያለውን ዲፕሎማሲያዊ ሂደት ማበረታታት መሆን አለበት ብለዋል ይልና ርዕሰ አንቀጹ ሐተታውን ሲያጠቃልል እስላማዊ መንግሥቱን በወታደራዊ ኃይል በኢራቅና ሶሪያ ድል መምታት አስፈላጊ ቢሆንም በቂ ግን አይደለም። በዓለም ዙሪያ የተቀበረውን የካንሰሩን እጢዎች በሙሉ ቆርጠን ማውጣት ግድ ይላል ሲሉ የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር የተናገሩትን ጠቅሷል። ይህንኑ አስተያየት የውጭ ጉዳይ ሚኒስትር ጆን ኬሪ የብራሰልሱ የአሸባሪዎች ጥቃት ከደረሰ በኋላ ከቤልጅጉ ጠቅላይ ሚኒስትር ቻርልስ ሚሼል ጎን ቆመው መስጠታቸው ይታወሳል። አይሲልን በአንድ ላይ ተባብረን ተነስተን ከምድረ ገጽ እስክናጠፋ ድረስ አናርፍም ነበር ያሉት ጆን ኬሪ በማለት ሐተታውን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
ምን ነው?
እንቀጥል።
አንድ ቅር ያለን ነገር፣ አንቺም ቅር ያለሽ ነገር አለ።
አዎ፣ ቀደም ሲል እንዲሁ አወን አብደን ያለፍ ነው። አወን አብደን እኮ ነው። የስልክ ቁጥር አሳሳትንና ይሆን እንዲ አይሆን እንዴ ተባባልን።
202205 ብለን
44 ብለን ጀመርንና እንዳልሆነ ስናውቀው እጥፍ ብለን ተው ነው።
እና ግን የሆነው ምንድን ነው?
202205 9942 የውስጥ መስመር 14 ነው።
ይቅርታ አድማጮች፣ በዚህ መልክ ይታረመልን።
አንድ ሁለት ደቂቃዎች አሉ። እንግዲህ አዲሱ ነገ ቅዳሜ ያው ልዩ ልዩ ውይይቶች የሚቀርቡበት ነው። የሙዚቃ ቃናም አለ። ተነገ ወዲያ ደግሞ የራዲዮ መጽሔት ነው። አንተ ወንድሜ አንዱ አዘጋጅ፣
ሌላ ወንድሜ ያሉላ አለ። እሁድ የምናቀርበው ባለፈው እሁድ ከአዲስ አበባ የመጡ ድንቅ ድንቅ ተዋንያን ያቀረቡት የቴዎድሮስ ራዕይ እዛ ላይ እነሱን አቅርበናል። እኔና ሉላም ስላየነው ቲያትሩን፣ አንቺ አላየሽውም?
አልነበርኩም። ያላየሁበትን ምክንያት ታውቀዋል።
እሱን እነሱን እንግዶች እናቀርባለን። ስለ ቲያትሩ እናወራለን። እሁድም እንደገና ለህዝብ ቦታ ጠቦ ህዝብ ሲመለስ ለመጀመሪያ ጊዜ ዲሲ ውስጥ አየሁ በነገሮች ላይ እና እሁድ የፊታችን እሁድም ቲያትሩን ይደግሙታል። ማስታወቂያ ተነገርኩላቸው ሳላውቀው።
ምንም አይደለም።
ከንጉሴ አክሊሉ ዝግጅት ጋራ ሌሎችም አሉ። ደምቀን ተውበን እንቀርባለን። እሁድ
የታወቀ ነው። በየእሁዱ እንደዛ ነው። እንግዲህ አድማጮች አብሯችኋቸው አምሹ ከአሉላና ከአዲሱ እንዲሁም ከእንግዶቻቸው ጋራ። በሙዚቃ እንሰናበት እያለች ነው አቀናባሪያችን ብርሃን።
አቢን መርጣልናለች። አቢን እወዳታለሁ፣ ሙዚቃውን ማለት ነው።
እሺ፣
ምንድን ነው ሙዚቃው?
የአቢ ላቀው Yeah.